ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 22 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የሰብአዊ እርዳታ ስርጭት ጉዳይ የሚከታተለው ጊዜያዊ ኮሚቴ ስለ እርዳታና ስርጭት ጉዳይ በስልክ ያሰባሰባቸውን መረጃዎች አጠናቅሮ በቅርቡ ይፋ ባደረገው መግለጫ በርካታ አካባቢዎች እርዳታ ሳይደርሳቸው የዘገየ መሆኑን ለማወቅ ተችሏል። በመጋቢት ወር በነበሩት 4 ሳምንታት ውስጥ ከተጠየቁት አካባቢዎች ውስጥ 2% ብቻ እርዳታ የደረሳቸው መሆኑን ሲገልጹ፣ ድርቅ ባጠቃቸው አካባቢዎች እርዳታ መዘግየት የገጠማቸው መሆኑን ጠቅሶ ችግሩም እህልን ወደ ቦታው በማድረስና ከደረሰም በኋላ ማሰራጨትን እንደሚያጠቃልል ይጠቁማል። በደቡብ አካባቢ የእህል ዋጋ ጨምሮ የታየ ሲሆን በደቡብና ደቡብ ምስራቅ አካባቢም የውሃ እጥረት እንደነበረ ተጠቁሟል። በተያያዘ ዜና ማርቲን ፕሎት የተባለው የአፍሪካ ቀንድንና የደቡብ አፍሪካን ሁኔታ ትኩረት ሰጥቶ የሚሸፍነውና የሚዘግበው መጽሔት በማክሰኞ ግንቦት 22 ቀን እትሙ ኢትዮጵያ፣ የመንና ሶማሊያ ወደ ቀውስ እያመሩ መሆናቸውን ዘግቧል። በአፍሪካ ቀንድ አካባቢ ለሚደርሰው ቀውስ የዝናብ እጥረቱ የሚያስከትለው ችግር ሲሆን፣ በየመን ደግሞ የጦርነት መጠናከርና መባባስ የሚያመጣው ጉዳት ነው ብሏል። በሶማሊያ በግንቦት ወር የዘነበው ዝናብ ከሚያዚያ ወር ጋር ሲወዳደር ጭማሪ ያሳየ ቢሆንም በአጠቃላይ ከ30 እስከ 60 በመቶ እጥረት እንዳለም ጠቅሷል። በኢትዮጵያ በሚያዚያ መጨረሻና በግንቦት ወር መጀመሪያ ላይ ዝናብ የጣለ ቢሆንም ዝናሙ ወቅቱን አልፎ በመዘገይቱና አነስተኛ በመሆኑ አሁንም የምርት እጥረት ሊኖር እንደሚችል ጠቁሟል። የሶማሌ ክልል ተብሎ በሚጠራው የኢትዮጵያ ግዛት በርካታ የቀንድ ከብቶች በመወደማቸው የምግብ እጥረት ያለ መሆኑን ጠቅሶ ቢያንስ እስከ መስከረም ወር ድረስ ሲሰጥ የነበረው እርዳታ መቀጠል አለበትም ብሏል። በደቡብ በስምጥ ሸለቆ አካባቢ፣ በምዕራብና ምስራቅ ሐረርጌ፣ በደቡብ ትግራይና በአማራው ሰሜናዊ ክፍል አካባቢ የዝናብ ዝቅተኝነት የተከሰተ ሲሆን በህዝቡ ዝቅተኛ የመግዛት አቅምና የእርዳታ ስርጭት አለመኖር ምክንያት ቀውሱ ከፍተኛ ሊሆን እንደሚችል ተገምቷል። ጋዜጠኛ ኤልያስ ገብሩና የወያኔ ተቃዋሚ የሆነው ፖለቲከኛ ዳንኤል ስበሺ ላለፉት 6 ወራት በእስር ሲሰቃዩ ከቆዩ በኋላ ሰኞ ግንቦት 1 ቀን የአስቸኳይ ጊዜ አዋጁን መመሪያ ተላልፋቸዋል በሚል ክስ የተመሰረተባቸው መሆኑ ታውቋል። ክስታቸውን ለመስማት ፍርድ ቤቱ ለረቡዕ ሰኔ 23 ቀን ቀጠሮ የሰጠ መሆኑን ተገልጿል። የወያኔ መሪዎችና አሽቃባጮቻቸው የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው የሚለውን ቅስቀሳ በሰፊው በማሰራጨት ላይ ቢሆኑም በመሬት ላይ ያለው ሁኔታ ግን ከዚህ የተለየ መሆኑን፣ የወደፊቱም ጊዜ ጨለማ መሆኑን ውስጡን የሚያውቁ ባለሙያዎች እየተናገሩ ይገኛሉ። እድገት ተብሎ ከሚዘፈንለት ምንም አይነት ትርፍ ያላገኘው ብዙሃኑ ዜጋ አሁንም በአስከፊ ድህነትና በኑሮ ውድነት እየተሰቃየ በመሆኑ ለዳግማዊ አመጽ እየተዘጋጀ ሲሆን፣ ከፊሉ ደግሞ አገሩን እየጣለ በየአቅጣጫው ወደ ውጭ እየወጣ መሆኑ እየታየ ነው ተብሏል። የድርቅ ሁኔታም እየተባባሰ መሄዱ አገሪቱ ለሌላ ዙርና ከፍተኛ ለሆነ የድርቅ መከሰት እየተጋለጠች መሆኑን በመጥቀስ የኢኮኖሚ ሁኔታ ለሌላ አመጽና ለፖለቲካ ለመረጋጋት በር ከፋች ነው ይላሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከእኛ ልጆች ጋር። እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለእኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 22 የመጨረሻው ክፍል ምዕራፍ 17 ጋቢና ዋራንት ከትንሣኤ በተለየው በማግስቱ ቀሪ ጓደኞቻችንን አገኘዋቸው። ቃለ መጠይቁ እዚያው ላይ እንዲያበቃ ተስማማን። ያን ውሳኔ ይዤ ትንሣኤ ጋር ሄድኩ። ሌላ የሚነግረኝ ነገር አለመኖሩን ካረጋገጥኩ በኋላ እንዴት እንደተፈታ እንዲነግረኝና ታሪኩን እንዲያጠናቅቅ ነገርኩት። ጎሽ ተገላገልኳልና እንዲህ አወጋኝ። ከዚያ በፊት ስለሆነ አንድ አጋጣሚ ላጫውትህ። እናቴ የማርያም ማህበር ነበራት። ከእህቶቿና ከቅርብ ዘመዶቿ ጋር የነበራት ረጅም ዕድሜ ያሳለፈ ማህበር ነው። አብዛኞቹ አባላት ከዚህ ዓለም በሞት ቢለዩም አሁንም አለ። በ1977 ዓመተ ምህረት እዛው እስር ቤት ሆኜ ቴዲ ወንድሜ ስንቅ ይዞልኝ ሲመጣ ማህበር ውስጥ ስለተፈጸመ አንድ አጋጣሚ እየሳቀ አጫወተኝ። በዚያው ዓመት የማህበሩ ተራ አንድ ዘመዳችን ቤት ነበር። ተበልቶ ከተጠጣ በኋላ የጽዋው ተራ የደረሳት ዘመዳችን ልጇን ወደ ውጭ አገር ለመላክ ታስብ ነበር አሉ። ስለዚህ ለማህበሩ አባላት የልጇ ጉዳይ እንዲሳካ ለማርያም ስለት ተሳሉልኝ ትላቸዋለች። ሁሉም በየተራ እየተነሳ ስለቱን ተሳለ። የእናቴ ተራ ሲደርስ ከተቀመጠችበት ተነስታ አልሳልም ትላለች። ሁሉም ደንግጦ ምን ሆንሽ ሲሏት የኔ ልጅ እስር ቤት እየማቀቀ ልጅሽን ያስፈታልሽ ብላችሁ ሳትሳሉልኝ ውጭ አገር ለሚሄድ ልጅ ተሳላላችሁ፣ እኔ በበኩሌ አልሳልም ትላለች። ማህበርተኛው ሁሉ ክዋለ። ቤቱም በጸጥታ ተዋጠ። ከነበሩበት የድንጋጤ ስሜት ሲወጡ ያለምንም ማቅማማት ለዘመዳችን ልጅ ሳይሆን ከከሴ በረሃ መውጣት ላለበት ለኔ ተሳሉልኝ። እኔ መፈታ ከሆነ በሚቀጥለው የጽዋ ዝክር ስለታቸውን ሊያስገቡ እያንዳንዳቸውን ተሳሉ። እናቴም ድል በድል ሆና ቤቷ ገባች። የእናቴ ነገር ሲገርመኝ ከረመ። ከስለቱ በኋላ ስለሚመጣው ውጤት ቁብም አልሰጠሁት። እናቴን እንዴት እንዳሰቃየኋት እያሰብኩ ብዙ ምቾት ሳይሰማኝ ሰነበትኩ። ማስተማር እንኳ አስጠልቶኝ ነበር። ጥቂት ሳምንታት አለፈ። አንድ ቀን የአክስቴ ልጆች ቆንጅትና መሰረት ሊጠይቁኝ መጡ። ትንሽ ካጫወቱኝ በኋላ አባታቸው የታሰርክበትን ምክንያት በዝርዝር ጽፈህ ላክልኝ ብሎሃል አሉኝ። ከሽክፈተው ባለስልጣን አልነበረም። የትምህርት ሚኒስቴር ሰራተኛ ነው። እንዲያውም ደርግን ከሚጠሉ ሰዎች አንዱ ነበር። የጉዳዩን ዝርዝር የፈለገው ምናልባት አንድ የሚያውቀው ባለስልጣን ካለ ሊጠይቅልኝ ይሆናል ብዬ ነው ያሰብኩት። እኔን ለመርዳት ከፈለገ ነፍስ ያላቸው የደርግ ሰዎችን ማወቅ ግድ ይለዋል። እኔ የፖለቲካ እስረኛ ነኝ፣ ያውም ኢህአፓ። እና የሌለብኝን የመፈታት ሐሳብ ሳልፈልገው አሳሰበኝ። ለክ እንደተባልኩት በሚቀጥለው ሳምንት ማስተዋሻ ጽፌ ላኩለት። የጽሑፉ ዋና ሐሳብ መቼና እንዴት እንደታሰርኩ፣ መቼና እንዴት እንደተፈታሁ ለመርማሪው በነገርኩት መሰረት ያባ ውስጥ የነበረኝን ደረጃ ሁለት ጊዜም ስታሰር ጉዳይን የያዙትን የመርማሪዎች ስም በመጥቀስ ነበር በጥንቃቄና በዝርዝር የጻፍኩት። አርፌ የታሰርኩት ሰው ልፈታ ይሆን ማለት ጀመርኩ። በዚያ ዓመት 10 እና 15 የኛ ልጆች በተደጋጋሚ መፍታት ጀምረው ነበር። በዚያ መሰረት ከኔ በላይ የነበሩ ጥቂት ልጆች በአንድ ወቅት ጸሐፊያችን የነበረውን ጨምሮ ቀድመውኝ ተፈተዋል። ያም ሆኖ በኢህአፓ መዋቅር ከኔ በታች የነበሩ በርካታ ልጆች አልተፈቱም። ደርግ ማንን ፈቶ ማንን እንደሚያስቀር ምንም አይነት ቀመር የለውም። ይህንን እኔ ብቻ ሳልሆን ሁሉም እስረኛ በደንብ ያውቀዋል። እኔ ራሴን ከማንም ጋር አላወዳድርም። ልጆች ሲፈቱ ምን ደረጃ እንደነበሩ ለማወቅ እንኳ አልሞክርም። አንዳንዶቹ እንዲያውም የቅርብ ጓደኞቼ ጭምር 10 እና 15 ዓመት ተፈርዶባቸዋል። እናም እፈታለሁ ሳይሆን ቢያንስ ልክ እንደነሱ ይፈረድብኛል እንጂ የፍቺን ጉዳይ ሆዴ ገብቶ አያውቅም። እንዲያውም መቼም ደርግን አላምንም አይደል፣ አጭበርብሬ ስለተፈታው በበቀል ሊገሉኝ ይችላሉ የሚል ሐሳብ አንዳንዴ ብልጭ ይልብኝ ነበር። አንድ ቀን መስከረም 13 ቀን 1977 ዓመተ ምህረት በራችን ደጃፍ ድንጋይ ላይ ቁጭ ብዬ ወጥ አጥባለሁ። ግቢው በተነጻጻሪነት ረጭ ብሏል። ሁልጊዜ የፍች ስም የሚጠራ ልጅ ቀጠሮ ግቢ መሃል ላይ ሲቆም አየሁት። የተፈቺዎችን ስም ለመጥራት እንደመጣው ያለው የያዘውን ወረቀት ብብቱ ስር ከተተና አንድ ያጨበጨበ። ከቤት ውጭ የነበረ ሰው ሁሉ አትኩሮቱን ወደሱ ማድረጉን ሲረዳ ፊቱን ወደ ሁለተኛ ቤት አዙሮ ለመጥራት ተዘጋጀ። እኔም ከወጣ ጠባዬ ቀና ብዬ አየሁት። ንጉሴ የተሾመ የመጀመሪያው ልጅ ስም ነበር። አለማየሁ ፀሐዬ አውቀዋለሁ። አልዓዛር ሀብቶም ልቤ ትርክክ አለ። ጓደኛዬ ነው። አጽብሃ ገብረ ኢየሱስ ያንተ ያለህ አንድ ክፍል ነን። ኢሳይያስ ከበደ የማውቃቸውን ብቻ ነው እንዴ የሚጠሩት? እሸቱ ገብረ መስቀል በለው አውቀዋለሁ። ክፍሌ ተክለ ወልድ እንዲህ ነው እንጂ። ግርማ ዘውዴ ዋና ወዳጄ ዮሐንስ ስዩም ወዴት ጠጋጠጋ ግዛው ክብረት የምድሬ አባ ስም ቀጠለ። 11ኛ ስም ሲጠራ ከተቀመጥኩበት ተነሳው። የራሴ ስም አልመስልህ አለኝ። ከዚያ በኋላ የተጠሩትን ልጆች ስም እሰማለሁ እንጂ ማን ምን እንደሆነ የትኛው ክፍል እንዳለም አላውቅም። ለማ በሽር፣ ይልማ አስፋው፣ ይስማው መብራቱ፣ ደረጀ ያዘው፣ ዓለሙ ተሰማ፣ ከበደ ወርቆ፣ ሚስባህ መሐመድ። ሁላችሁም ጋቢና ዋራንት። ከቆምኩበት ሳልንቀሳቀስ እጄ በባቄላ ክክ እንደ ተጨማለቀ ጥቂት ቆየው። የነቃሁት ድንገት ዲበ ጓደኛዬ መጥቶ ሲያቅፈኝ ነው። ከዚያ የሚያውቀኝ ሁሉ እየመጣ ይጨብጠኛል፣ ያቅፈኛል። በቃ በቃ ልብሱን ይቀይርበት በማለት ጭምቱ ጓደኛዬ እስክንድር አስለቀቀኝ። ወደ ቤት ገባሁና ለመጨረሻ ጊዜ ከላይ ላይ የማይወልቀውን ከጋራሽ ሰራተኞች ላይ የገዛሁትን ያንን ጥቁር ሰማያዊ ቱታና የ75 ሳንቲም በረባሶ ጫማ አውልቄ ጣልኩት። የራሴን ሸሚዝና ሱሪ ለብሼ የማን እንደሆን ያላወቅኩትን አሮጌ ነጠላ ጫማ አድርጌ ወደ ተጠራውበት አስተዳደር ቢሮ ሄድኩ። የተጠራነውን የሀፓዎች በሙሉ በመኪና አሳፍረው እዛው የገሃነም ስፍራ ማዕከላዊ ወሰዱን። ወዲያው በምህረት እንደ ተፈታን የሚገልጽ ቁራጭ ወረቀት ሰጥተውን ውጡ አሉን። ለሁለተኛ ጊዜ የታሰርኩት 5 ዓመት ከ11 ወር የቀድሞው 1 ዓመት ሲደመር በ6 ዓመት ከ11 ወር ዕዳዬን ጨረስኩ። የሚገርም ነው። ማን አስፈታኝ ብለህ ነው የምታስበው? ማርያም ያክስትባል ወይስ በደርግ ቀመር ተራደርሶህ? ምን ለማለት ነው? አሁን ይሄ ጠፍቶህ ነው? በእናቴ ልመና ያስፈታችኝ ማርያም ነች። ምን ተዋል? ከትብዬ እየሳቅሁ ልክ ነህ እነሱ ናቸው አልኩትና በሐሳብ ተዋጥኩ። ትንሣኤም እንዲሁ ከሰባችን ስንነቃ እንዳታስቅብኝ አለና እንዲህ አለኝ። አብዛኛው ታሪኬ እንደኔ የበታች አካል ከነበሩት ከሞቱትም ሆነ በሕይወት ከተረፉት ልጆች ጋር በጣም ይመሳሰላል። ይህንን ታሪክ ስነግርህ ከያፓ የወጣት ክንፍ ጋር በተለይም በተወሰነ አካባቢ የተፈጸመውን ነው። አማራጭ ስለሌለኝ ያን ውስብስብ የወጣት ክንፉን እንቅስቃሴ እንኳን እኔ እላይ የነበሩት እንኳ አንድ ሁለቱ መከሩት እንጂ አሟልተው አልጻፉትም። የኢህአፓ የወጣት ክንፍ መዋቅር ከላይ እስከ ታች መርዘሙ ብቻ ሳይሆን ውስብስብና በመላ ኢትዮጵያ የተዘረጋ ነበር። የአባላቱን ብዛት እንዲሁ የትየለሌ ነበር። ቁጥራቸውን ማወቅም አይሞከርም። በዚህ ላይ በጣም ምስጢራዊ ድርጅት ስለነበር የሌላውን መዋቅር ይቅርና በራስህ መዋቅር ውስጥ የነበረውን እንቅስቃሴ ሁሉንም አታውቅም። ለደህንነት ሲባልም በጽሑፍ የሚቀመጥ ነገር አልነበረም። ይብዛም ይነስም ብዙ ነገር ያውቃሉ የምትላቸው የወጣት ክንፉ ማዕከላዊ ኮሚቴ አባላት አልቀዋል። የበይነ ቀጠናው ኮሚቴ ቢያንስ 3 ዙር እየተተኩ አልቀዋል። ከአንዲት አባላችን በስተቀር በሕይወት ያለ ሰው መኖሩን አልሰማውም። ምናልባት በመጨረሻው ወራት ከተመረጡት ልጆች በስተቀር ከ1968 ዓመተ ምህረት ጀምሮ የዞን አባላት የነበሩ ልጆች እንደማይኖሩ እወራረዳለሁ። ታዲያ እንዴት ሆኖ ነው የኢህአፓን ተውና የወጣት ክንፉን ታሪክ መጻፍ የሚቻለው? እናም እስከዛሬ የነገርኩ ታሪክ የአዲስ አበባ የወጣት ክንፉ ታሪክ ነው ብለህ ለጓደኞቻችን አውርተህ መሳቂያ እንዳታረገኝ። እሺ ያንተ ታሪክ ስለሆነ የትንሣኤ ታሪክ ልበለው? እሱም አይሆንም። እኛ ልጆች የሰሩትንና ህልማቸውን ጽናታቸውንና ሰቆቃቸውን ነግሬህ የለ እንዴ? በጣም ጥሩ ጨርሰናል ስለው ቀጥሎ ደግሞ እንዲህ አለኝ። ጓደኛዬ፣ እኔ እናንተ ከዛሬ ጀምሮ ጨርሰናል። ከዚህ በኋላ የሚነገርም ሆነ የሚጻፍ ታሪክ የለኝም። እኒያ ልጆች ያለፉበትን ሰቆቃ አይደለም ለዚህ ዘመን ልጆችና ለወደፊቱ የአገሬ ልጆች፣ ለጠራት አገር ልጆች እንኳ አልመኘውም። የትኛውም መንግሥት በገዛ ዜጎቹ ላይ ያን መሰል ሰቆቃ ሊደግመው አይደለም ሊያስበው አይገባም። በመጨረሻም አሁን የምናየው በኢትዮጵያና በኤርትራ ወጣቶች ላይ እየደረሰ ያለው የበረሃና የባህር ላይ ስደት ሰቆቃ ሊቋጭ ይገባዋል እላለሁ። ይህን ታሪክ እዚህ ላይ ብንጨርሰው ደስታውን አልችለውም። ሆኖም እኔ ስፈታ በርካታ ልጆች እስር ቤት ነበሩ። ትቻቸው የሄድኩት እኒያ ልጆች በሙሉ የተፈቱት ከአራት ልጆች በስተቀር እኔ ከተፈታው ከአስር ወራት በኋላ ነው። በእነዚህ 10 ወራት ከዚህ በረሃ ውስጥ ምን ተከሰተ እኔ አላውቅም። እነሱ ግን ያውቁታል። እኔ ብነግርህ አያምርም። ስለዚህ የተወሰኑ ልጆችን ጠይቄ በጽሑፍ ሰጥተውኛል። የዚያን ጊዜ እስረኞችን ስም ከናባታቸው ቢያንስ ከመቶ እስከ 200 የሚሆኑትም አሁንም ድረስ መጥራት የማይረሱ ልጆች የጻፉልኝ ነው። አንብበውና ከነገርኩ ታሪክ ጋር ቀላቅለው በእውነትም የኢህአፓ ልጆች ታሪክ ከሚገመተው በላይ ውስብስብ ነው። የትንሣኤ ታሪክ ግለ ታሪክ ብቻ ነው። ያም ሆኖ በቀጥታም ሆነ በተዘዋዋሪ ከሌሎች የኢህአፓ ልጆች ጋር በጣም ይመሳሰላል። የሁሉም ተልእኮና ዓላማ አንድ አይነት ስለነበር የከፈሉት መስዋዕትነት አንድ አይነት ነው። ትንሣኤ እንዳለኝ የኢህአፓ አባላት ሙሉ በሙሉ በሚባል መልኩ የተፈቱት ከአስር ወራት በኋላ ነበር። በእነዚያ 10 ወራት አዲስ አበባ ወህኒ ቤት ውስጥ ቢያንስ ወደ 4 የሚሆኑ ትላልቅ ጉዳዮች ተከስተዋል። በዚያ ዙሪያ ጽፈው የሰጡትን የአምስት ልጆችን ጽሑፍ አነበብኩ። በሚገርም ሁኔታ የሁሉም ርዕሶች ብቻ ሳይሆን ዝርዝሩም ተመሳሳይ ነበር። የኮሌራ መነሳት፣ የፍርደኛ እስረኞች ለብርቱካን ለቀማ ዘመቻ መሄድ፣ የመንግስቱ ኃይለማርያም የእስር ቤት ጉብኝት፣ የአርባ ሰዎች መገደልና የታላቁ ፍቺ ጉዳዮች ነበሩ። እዚህ ግባ ከማይባል ልዩነት በስተቀር የተነጋገሩ ይመስል የአምስቱም ልጆች ጽሑፍ አንድ አይነት ነበር። ስለዚህ ምስክርነታቸውን አንድ ሰው እንደ ጻፈው አርጎ ማቅረብ የተመረጠ ሆኖ አገኘሁት። ኮሌራው። ያ አስፈሪ የኮሌራ በሽታ ወህኒ ቤት ውስጥ እንዴት እንደገባ አይታወቅም። እስረኛው የሚያውቀው ነገር ካለ አንድ ነገር ነው። ኮሌራው ብዙ ሰዎችን ጠራርጎ በመውሰዱ የእስረኛው ሞራል መነካቱ። በሽታው በተነሳ ሰሞን መንግስት ኮሌራው ወደ ከተማ እንዳይዛመት በማለት እስረኛው ከቤተሰብ ጋር የነበረውን ግንኙነት እንዲቋረጥ አድርጎ ከውጭ ምግብም ማስገባት አይቻልም አለ። መንግስት የሚሰጠው ምግብ ያው የቀድሞ አስካሪ ዳቦና የማይታጠብ ቆሻሻ ወጥ ነበር። እናም ኮሌራ እስረኛውን አደቀቀው። እርዳታ ለመስጠት ከቀይ መስቀል የመጡ የሕክምና ባለሙያዎች ነበሩ። የቻሉትን ሁሉ አድርገው በሽታውን መቋቋም ችለዋል። በመሃል የወቅቱ የአገር አስተዳደር ሚኒስትር የደርግ አባል እንዳለ ተሰማና የጤና ጥበቃ ሚኒስትሩ እስር ቤቱን ጎብኝተው ሩዝ፣ ፓስታና ማኮሮኒ በፍጥነት ይመጣላቸዋል ብለው ቃል ገቡ። ቀይ መስቀልም የባለስልጣናቱን ቃል ሰምቶ ነው አሉ የመመገቢያ ቁሳቁስ ልቻል ብሎ እርዳታ ሰጠ። እርዳታውም በአንድ እስረኛ ሂሳብ የምግብ ሳህን፣ ሽኳ፣ ማንኪያ፣ ኩባያ፣ ቱታና ብርድ ልብስ ነበር። የሚገርመው በሙስና የተጨማለቁት የእስር ቤቱ አስተዳዳሪዎች መርካቶ ወስደው ለነጋዴ ቸበቸቡት። ከቀይ መስቀል እርዳታ የምፈልገው የሰው ኃይል ሳይሆን መድኃኒትና ቁሳቁስ ብቻ ነው እያለ ሲከራከር የነበረው አስተዳደር እቃዎቹንና አብዛኛውን መድኃኒት ለነጋዴ ሽጦ ዋናው የኮሌራ መከላከያ ORS ስለሆነ አብዝታችሁ ጠጡ እያለ ለእስረኞች በገፍ ያቀርብ ነበር። በተጨማሪም ለተወሰኑ ቀናት ሁለት ኪኒኖች ለሁሉም እስረኞች ይታደል ነበር። እስረኞቹ ደግሞ አንድ ዘዴ ነበራቸው። ነጭ ሽንኩርት እያስገቡ ይውጡ ነበር። ለጽዳት የሚሆን ሳሙናም እንዲሁ እንደ ካቲካላና ውስኪ ውድ መሆን ጀምሮ ነበር። በእውነትም ሁለቱም ዘዴዎች በሽታውን ለመከላከል አስተዋጽኦ አድርገዋል። ያቺ ORS የምትባል የድርግ መድኃኒት ኮሌራን ብቻ ሳይሆን ለሌላ ለተደበቀ በሽታ መፍትሄ ሆና ከረመች። አንድ ቀን በደረቅ ወንጀል የተከሰሰ ወጣት ሆዱን ቆርጦት መሬት ላይ ይንፈራፈራል። የወህኒ ቤቱ የጤና ባለሙያም ያመመህ ኮሌራ ስለሆነ በብዛት ORS ጠጣ ይለዋል። እንደተባለውም ያ ምስኪን ልጅ ORS በብዛት ይጠጣል። ለካ ልጁ ሆዱን የቆረጠው የወስፋት በሽታ ነው። በብዛት ለጠጣው ORS ምስጋና ይግባውና በጣም አስመለሰው፣ በሽታውም ለቀቀው። ታዲያ ይሄ የወህኒ ቤቱ የጤና ባለሙያዎች አዲስ ግኝት አይደለም? የወህኒ ቤቱ ባለስልጣናት ቢክዱትም ኮሌራው በርካታ ሰው ገደለ። ሁኔታው ስላሰጋቸውና ወሬው በአዲስ አበባ ከተማ ስለተሰራጨ በበሽታው የተያዙትን ሰዎች የተለየ የማግለያ ስፍራ አዘጋጅተው አስቀመጧቸው። ከጤና ጣቢያው በተጨማሪ የወህኒ ቤቱን ትምህርት ቤት እንደ ሆስፒታል ተጠቀሙበት። ታመው የተኙ ልጆች እንደሚናገሩት ከሆነ ተገልለው ከመቆየታቸው ውጭ ከሌላው እስረኛ የተለየ ሕክምናም ሆነ እንክብካቤ እንዳልተደረገላቸው ይመሰክራሉ። ለቀሪው እስረኛ የሚሰጠው ሁለት ኪኒንና በገፍ የሚታደለው ORS ብቻ ነበር። ለነገሩ የታመሙት ልጆች ተገልለው መቆየታቸው በሽታው የበለጠ እንዳይስፋፋ ትልቅ እገዛ አድርጓል። በኮሌራው የተያዙ የኢህአፓ ልጆች ቢኖሩም የሞቱ ግን አልነበሩም። ይህን ንዑስ ርዕስ ከመዝጋታችን በፊት ከዚሁ ጋር የተያያዘ አንድ ነገር እናስታውስ። በከሴ በረሃ የነበሩት እግር ኳስ ዳኞች መካከል አንዱ በበሽታው ላይ ረሃብ ተጨምሮበት አቅሙ በጣም ይደክማል። መንከሳቀስ ተስኖት አልጋው ላይ ተጋድሟል። ምርቶቹ የኦአርኤስ ባለሙያዎች በጉብኝት ወቅት ነካነካ ሲያደርጉት አንቀሳቀሳለ። አቅማን ሶት ማለት ነው። ባለሙያዎቹም አካሉን ሳይዳብሱ የልብ ትርታውንም ሳይዳምጡ ገነዙት ሞቷል ብለው ትዕዛዝ ይሰጣሉ። ለካስ ያ የእግር ኳስ ዳኛ ትንሽ ትንሽ ይሰማ ነበር። የሞት ሞቱን አፉን ከፍቶ ድምጽ ያሰማል። ምን ማለት ፈልጎ እንደሆነ ግልጽ አይደለም። የተናገረው ምንም ይሁን ምን ሰውየው አለመሞቱን ለመግለጽ ፈልጎ ነበር። ይህን ጊዜ አንደኛው የጤና ረዳት ምን ቢል ጥሩ ነው? አልቪትሮ ፊሽካነፋ። ዘመቻው በዚያው በ1978 ዓመተ ምህረት ነበር። ሁሉም የተፈረደባቸው እስረኞች ለጥጥና ለብርቱካን ለቀማ ወደ መተሐራ ለመሄድ ተዘጋጁ ተባሉ። የተፈረደባቸውን ሰዎች ካልተፈረደባቸው ለመለየት የተደረገበት አሰራር ራሱን የቻለ ድራማ ነበር። የከርቸሌ አስተዳደር ፍርደኛ እስረኞችን ካልተፈረደባቸው የሚለይ በስርዓት የተዘጋጀ ዶሴ እንደሌለው የተረጋገጠው ያኔ ነው። ያን ቀን ፍርድ ያገኛችሁ እስረኞች በሙሉ ወደ ኳስ ሜዳ እንድትሄዱ የሚል ጥሪ ተላለፈ። በትዕዛዙ መሰረት ፍርደኞች ሜዳው ላይ ተገኙ። ወዲያው ጉዳዩ የሚመለከታቸው ባለስልጣናት ተራ በተራ መግለጫ መስጠት ጀመሩ። እስረኞቹ የት እንደሚሄዱ፣ ስለ አካባቢው ውበትና ለምነት፣ ምን ምን እንደሚሰሩ፣ ስለሚያገኙት ጥቅማ ጥቅም፣ ስለሚበሉት የምግብ አይነት፣ ስለሚተኙበት አልጋ፣ በወር ስለሚያገኙት ደሞዝ ወዘተ ለእስረኞች ተነገራቸው። መግለጫው የተሰጠው ሙሉ ቀን ነው። ያን ያህል ጊዜ የፈጀው እስረኞቹ መተሐራ በሚቆዩበት ወቅት የሚበሉትን የምግብ ዝርዝር ሲነበብ አላልቅ ስላለ ነው ሲል አንዱ ፖለቲከኛ ተቀኝቷል። የዚያን ዕለት ድራማ የተካሄደው በኳስ ሜዳ ብቻ ሳይሆን በቀሪው ፍርድ ባላገኙት እስረኞች መሃል ጭምርም ነበር። ቀሪዎቹ የቀጠሮ እስረኞች የቤት ውስጥ ተቆልፎባቸው ያለ ምግብ ቀኑን ሙሉ እንዲቆዩ ተደረገ። ዳቦ ጋጋሪዎችና ወጥ ሰሪዎች ፍርደኛ ስለነበሩ ወደ ሜዳ ወጥተዋል። ምግብ የሚያዘጋጅ ሰው ማድ ቤት ውስጥ የቀረ አልነበረም። ስለዚህ ሁሉም ፍርደኛ ሜዳ ላይ ዳቦ ውሃ እያለ ይጮሃል። የቀጠሮ እስረኞች ደግሞ ቤት ውስጥ ሆነው የምግብ ያለ በማለት በመስኮት በኩል ይጮሃሉ። ጥቂት የናዚዎችን የእስረኞች ማጎሪያ አውሽዊዝን እስኪያስታውሱ ድረስ በረሃብና በውሃ ጥም ተቃጠሉ። ምሽት ላይ የወህኒው ባለስልጣናት ወደ እስር ቤት አካባቢ መጡ። በስራ ተወጥረው ነበር። 10ኛና 11ኛ ቤት ውስጥ የነበሩትን እስረኞች ወደ ተለያዩ ክፍሎች ደለደሉ። ከዚያም በረሃብና በውሃ ሲንገበገቡ የዋሉትን ፍርደኛ እስረኞች በቆርቆሮ በተሰራው የትኋን መፈልፈያ ቤት አጎሯቸው። ስራው ሌሊቱን ሙሉ ሲከናወን አደረ። በማግስቱ ጧት የቀጠሮ እስረኞች በር ተከፈተላቸው። ወዲያው ዘማች የእስር ጓደኞቻቸውን ሁኔታ ለማወቅ ከተለያየ ክፍል እና ክልል የነበሩ እስረኞች 10ኛና 11ኛ ቤት ደጃፍ ላይ ተቆለቆሉ። አካባቢው ታመሰ። ዘማች እስረኞች ቤት ውስጥ፣ ቀሪው የቀጠሮ እስረኛ ደግሞ ከውጭ በመሆን ይንጫጩ ጀመር። ማን ምን እንደሚል መለየት ያስቸግራል። ይህ በእንዲህ ያለ ድንገት አንድ የወህኒ ቤት ሻምበል በቅጽል ስሙ በረባሶ ይከሰታል። ማንም ባልጠበቀው ሁኔታ እደጅ ያለውን እስረኛ በዱላ ይሸልጠው ጀመር። የሁሉ እስረኛ ግማሹ ጫማውን ጥሎ ቀሪው ለዘማቾቹ ሊያቀብል የነበረውን ዕቃ በመወርወር ወዳገኘበት አቅጣጫ ተበተነ። ረፋዱ ላይ የወህኒ ቤቱ እስረኛ መምህራን ስብሰባ አካሄዱ። የፖለቲካ ፍርደኞችን ከዘመቻ ለማስቀረት ሁለት ዘዴዎችን አቅደው የወህኒ ቤቱ አስተዳደር ጽህፈት ቤት ሄዱ። የመጀመሪያው ሐሳብ በወህኒ ቤቱ ውስጥ የሚገኘው የማምረቻ ማዕከል ላይ የተንተራሰ ነበር። አብዛኞቹ የማዕከሉ ሰራተኞች ፍርደኞች ናቸው። እናም ይህ ለመንግስት ከፍተኛ ገቢ የሚያስገባ ተቋም በዘመቻው ምክንያት የመዘጋት እድሉ ከፍተኛ ነው። ማዕከሉ ከተዘጋ በፀረ ምርትነት መንግስት ሊጠይቃቸው እንደሚችል ውስጡ ማስፈራሪያ ያዘለ ምክር ሰጥቷቸው የዩኒቨርሲቲ ኃላፊዎችም ቀደም ብለው ያላዩትና አደገኛ መዘዝ ሊያስከትል የሚችል ውሳኔ ወሰኑ መስሏቸው የማዕከሉ ሰራተኛ የሆነ ፍርደኛ ከዘመቻው እንዲቀር ያለማመንታት ተስማሙ። ሁለተኛው ሐሳብ ደግሞ ዋነኛውና ድብቁን አጀንዳ የፖለቲካ እስረኞችን ከመተሃራ የማስቀረት እቅድ ማስፈጸም ነበር። የእስረኞቹ ተወካዮች መምህራን እንዲህ አሉ። ሁሉም እንደሚያውቀው ጓድ ሊቀመንበር መንግስቱ ኃይለማርያም እስር ቤቶችን ወደ ትምህርት ቤት እንቀይራቸዋለን ብለዋል። ፍርደኛ የሆኑ የፖለቲካ እስረኞች ዘመቻ ከሄዱ ትምህርት ቤቱ ይሽመደመዳል። በተለይ የወህኒ ቤቱን ፖሊሶችና አስተዳደር ሰራተኞችን የሚያስተምሩት የማታ መምህራን የፖለቲካ እስረኞች ስለሆኑ ቢያንስ የማታው ትምህርት ይቋረጣል። የጓድ መንግስቱም ራዕይ ይከሽፋል። እና ምን ይሻላል? የእስር ቤቱ ኃላፊዎች ማን ሞኛል በማለት ሐሳባቸውን ቀየሩ። የሊቀመንበሩ ራዕይ ከሚከሽፍ ዘመቻው ይክሸፍ በማለት ያለምንም ቅድመ ሁኔታ ሐሳባቸውን ተቀበሉ። ይህም ማለት የኢህአፓ ፍርደኛ እስረኞች በወባ በሽታ እየተሰቃዩና በጉልበት ሥራ ከሚማቅቁበት መተሃራ እንዲቀሩ ሆነ። የመተሃራ ዘመቻ ወቅት በዚህ አያበቃም። በሻቢያ ጉዳይ የታሰሩ ፍርደኛ እስረኞች ተዘምታላችሁ ተብለው አንድ መኪና ላይ ተሳፍረዋል። ከነዚህ መሃል ፍስሽ የሚባል እስረኛ ነበር። በመሃል ሻለቃ ተክልሽ የተባለው የወህኒ ቤት አስተዳደር ሰራተኛ ኤርትራዊ ነው። ዘማቾችን መጎብኘት ይጀምራል። እስረኛው ፍስሽ መቼም መሄዴ ተረጋግጧል ብሎ ድምፁን ዝቅ በማድረግ ሻለቃ ተክልሽን ሙልጭ አርጎ ይሰድበዋል። የሰደበው በትግርኛ ነው። ቃል በቃል ባይሆንም የሀገር ክነጻነት የከዳህ የደርግ ቡችላ ብሎ ነው አሉ። በወቅቱ ኤርትራ የኢትዮጵያ አካል ነች። ሻቢያ ደግሞ ኤርትራን ለመገንጠል እየታገለ ነው። ፍስሽ የስድቡን ምላሽ ከሻለቃው ለመስማት በመጠባበቅ ላይ እያለ ሻለቃው ስድቡን በምን አይነት በቀል መመለስ እንዳለበት ሲያውጠነጥን አንድ ወታደር ከአስተዳደር አካባቢ እየሮጠ ይመጣል። የሻቢያ እስረኞች ወደ መተሃራ እንዳይሄዱ የሚል የስልክ ትዕዛዝ ከደህንነት ቢሮ መምጣቱን ለሻለቃ ተክልሽ ይነግረዋል። እውነትህን ነው? ሁሉም ወንበዴ ዘመቻ እንዳይሄዱ ተብሏል? አጣርተሃል? ይለዋል ሻለቃ ተክልሽ ወታደሩን። አዎ ጌታዬ፣ ይላል ፖሊሱ ፍርጥም ብሎ። ያን ጊዜ ሻለቃው መኪናው ላይ ወደ ተሳፈሩት እስረኞች ዞር ብሎ ፍስሽን አተኩሮ ያየዋል። ፈገግ በማለት ፍስሽ ውረድ ውረድ፣ ይቅርታ፣ ሁላችሁም የኤርትራ ወንበዴዎች ውረዱ፣ በአስቸኳይ ውረዱ ይላቸዋል። ፍስሽ መብረቅ የመታው ያህል መኪናው ላይ ቆሞ ቀራሉ። ከዚያስ ምን ሆነ? ተክልሽ ፍስሽን ለብቻው ነጥሎ ቀዝቃዛ ክፍል ውስጥ በብረት ሰንሰለት አስሮ ዘግቶበት ከረመ። ወያኔ አዲስ አበባ ሲገባ ፍስሽና ተክልሽ ቦታቸውን ቀያይረው ይሆን? ሊሆን ይችላል፣ ግን ማንም አላወቀም። የዘማቹ ማመልከቻ። አንድ የፖለቲካ የፍርድ እስረኛ ሁኔታው በግልጽ ባልታወቀ ምክንያት መተሃራ ሄዷል። ሁሉም የፖለቲካ እስረኛ ከዘመቻ ቀርቶ እንዴት ሆኖ ያ ልጅ ብቻውን ሄደ የሚለው ጥያቄ በጣም አነጋጋሪ ሆነ። ከመዝጋቢዎቹ አንዱ ሆን ብሎ ስሙን ሰርዞት ወይም ዘሎት ይሆን? አንዳንዶች አዎ ሆን ተብሎ መሆን አለበት ይላሉ። ሌሎች ደግሞ በምንም አይነት ሁኔታ እንዲህ አይነት ተንኮል የሚሰራ እስረኛ አይኖርም፣ ቢኖርም እንኳ ልጁ ራሱ ምን ይሰራል? የፖለቲካ ፍርደኛ ነኝ በማለት መጮህ የሚችልበት እድል ነበረው። ራሱ አውቆ ነው ሳይመዘገብ የቀረው ይላሉ። ሚዛን የሚደፋውም ይግምት ነው። ያ የፖለቲካ እስረኛ ለምን መተሃራ መሄድ መረጠ? ራሱ ፈልጎ ነው የሄደው የሚለው እውነት ከሆነ ሁለት ምክንያቶች አሉ። በመጀመሪያ ልጁ የመጥፋት እቅድ ያለው ሊሆን ይችላል። ስለዚህ ከአዲስ አበባ ወህኒ ቤት ይልቅ መተሃራ ይሻለዋል። ከዚህ አንፃር የልጁ ውሳኔ ትክክለኛ ነው። ሁለተኛው ደግሞ የወህኒ ቤቱ አስተዳደር የገባውን ቃል ኪዳን ብርቱካን እየበሉና በክፍያ እየሰሩ መታሰር አምኗል ማለት ነው። ያ ከሆነ ደግሞ በጣም ተሳስቷል። ለማንኛውም ይሄው ሰው በዘመተ በጥቂት ቀናት ውስጥ ምክንያቱ ባልታወቀ መንገድ እጅና እግሩ ተቆላልፎ ለህክምና ወደ ወህኒ ቤት ተመልሶ መጣ። እንደድል ሆኖ ትንሽ እንደቆየ ሙሉ በሙሉ ከበሽታው ዳነ። ሁለተኛው የፖለቲካ ፍርደኛ ደግሞ መምህራን ባረከቁት የሴራ እቅድ መሰረት መተሃራ ከመሄድ ተርፎ ነበር። እሱ ግን ሞቸገኛለሁ አለ። በፈጠረ አምላክ ቢባል ሊሰማ አልፈለገም። ጓደኞቹ ያዘኑ የቻሉትን ያህል በማድረግ ሸኙት። ካልሄድኩ ያለበት ምክንያት ከላይ እንደተጠቀሰው ልጅ የመጥፋት እቅድ ይኖረዋል ወይም ደግሞ የተሻለ እስር ቤት ይሆናል ብሎ አስቦ ሊሆን ይችላል። ዋናውን ምክንያት የሚያውቀው ግን ራሱ ነው። ዘመቻ የሄደው ሂዶ የቀረውም ቀርቶ ሁሉም ነገር ከተረሳ በኋላ ከአንድ የመተሃራ እስረኛ ለወህኒ ቤቱ አስተዳደር የተጻፈ ማመልከቻ መጣ። የላከው የደብዳቤ ይዘት በራሱ ፈቃድ መሄዱን በመግለጽ አካባቢው ስላልተስማማው የመልሱ ተማጽኖ ነበር። መልስ ግን አልተሰጠውም። መሰል የልመና ደብዳቤዎችን በተደጋጋሚ ጻፈ። አስተዳደሩ ግን ላንዱም ደብዳቤ መልስ ሳይሰጠው ቀረ። የሰውየውን መጨረሻ የሚያውቅ ሰው አልተገኘም። ጨለማው መስከረም። መስከረም 24 ቀን 1978 ዓ.ም ተመረተ የዋለው አርብ ቀን ነበር። ሁሉም እስረኛ የቀን ተቀን ተግባሩን ሲያከናውን ውሏል። ረፋድ ከሰዓት በኋላ ያልተለመደ የስም ጥሪ ተጀመረ። የዚያ ሰዓት ጥሪ በከሴ በረሃ ታሪክ ያልተለመደ ነው። በከርቸሌ የሚገደልም ሆነ የሚፈታ ሰው የሚጠራው በስራ ሰዓት ነው። የስም ጥሪውን በሁሉም ክልል እየዞረ የጠራው አወቀ የሚባል ራሱም እስረኛ የነበረ ካቦ ነው። አወቀ ረጅምና ጠቆር ያለ ሲሆን ከመታሰሩ በፊት ወታደር ነበር። የዚያ ዕለት ጥሪ ግራ የሚያጋባው ሌላ ነገር የተጠሩት በሙሉ በማግስቱ ተዘጋጅተው እንዲጠብቁ ነበር የተነገራቸው። የተጠሩት ሰዎች ስብጥር ሲታይ አብዛኛው የኢህአፓ ልጆች ናቸው። ቀሪዎቹ የጆቫ እምነት ተከታይ ፓስተሮች ነበሩ። ጥሪው የፍቺ ሊሆን እንደሚችል ብዙዎች ለሰከንድ አልተጠራጠሩም። በዚህ ተነሳ በተለያየ ክፍል ለአንዳንድ ልጆች የሽኝት ዝግጅት ተደረገ። ያም ሆኖ ስማቸው ከተጠራው መሃል ጥቂቶቹ ለግድያ እንደተጠሩ ደመነፍሳችን ነግሮናል በማለት እቃቸው ለቤተሰብ እንዲሰጥላቸው ለቅርብ ጓደኞቻቸው አደራ ሲሉ ነበር። ለምሳሌ ቀጠሮ አንደኛ ቤት ውስጥ ከነበሩት የጆቫ አማኞች መካከል በአውራ ጎዳና ግንባታ ምሩቅ የነበረ መሆን ሰውነታቸውን ቀፏቸው ነበር። ሊገሉን ነው በማለት ሲናገሩ የሰማቸው ሰው አለ። የታሪክ መምህር የነበረው የኢሃፓው ጌታቸው ኩምሳም ለየቅርብ ሰዎቹ ካልገደሉን ሊሆን የሚችለው ሌላ እስር ቤት ሊወስዱን ነው ብሏቸዋል። የኢሃፓ ልጆችን እንኳን ትተን ሃይማኖተኞችና አንድ የአእምሮ ህመምተኛ የተቀላቀሉበት ጥሪ ስለነበር ሰው እንዴት ከሰባት ዓመት በላይ ታስሮ ይገሉኛል ብሎ ያስባል? ያም አለያ መስከረም 24 ቀን በዚህ ግራ ባጋባ ሁኔታ ውስጥ ነበር መሽቶ የነጋው። በመንግስቱ ቅዳሜ መስከረም 25 ቀን የተጠሩት ሰዎች እንደገና ተጠሩ። ከዚያ ሁሉንም እንደ መደበኛ ተፈቺ የፖለቲካ እስረኛ በመኪና አሳፍረው ወሰዷቸው። ያን ቀን የእስረኞቹ መጨረሻ ሊታወቅ ስለማይችል እሁድን መጠበቅ ግዴታ ነበር። እሁድ መስከረም 26 ቀን የተለመደው የቤተሰብ ጥየቃ ቀን ነበር። የእስር ቤቱ በር ሲከፈት ጥሪው የፍቺ ከሆነ ከተፈቱት መሃል ቢያንስ አንድ ሁለቱ ዜናውን ለማብሰር ይመጣሉ በሚል በርካታ እስረኞች ወደ ዘመድ መጠየቂያው አጥር አቀኑ። የቀጠር ግቢው በር ሲከፈት ጠያቂዎች መግባት ጀመሩ። ለጥየቃ ከመጡት በመጀመሪያው ሰልፍ ላይ የነበሩት የደን ልማት ሰራተኛው የነበረ ልጅ አባት ነበሩ። የልጃቸውን ስም ተናገሩና ጥሩልኝ አሉ። አልተፈታም እንዴ? ትናንት እኮ ከሌሎች እስረኞች ጋር ተወስዷል አሏቸው ጓደኞቹ። ለቤት አልመጣም፣ የት ነው የወሰዱት? አሉ አባት። እዚህ ወይ እዚያ የሚላቸው ጠፋ። ከደርጎችና ከእግዚአብሔር በስተቀር ማን ያውቃል? ማንም እየተከታተሉ የሌሎቹ እናቶች አባቶች ሚስቶች እህቶችና ወንድሞች ምግብና ቅያሪ ልብስ በመያዝ ተራ በተራ ጎረፉ። ተመሳሳይ ጥያቄ ተመሳሳይ መልስ። የሁሉም ቤተሰብ ሁኔታ ተመሳሳይ ነበር። 6 7 እና 8 አመት በስር የማከቁ ልጆቻቸው ወንድሞቻቸውና ባሎቻቸው የሉም ሲባሉና የቴዱ ብለው ሲጠይቁ መልስ ሲያጡ ምን ሊሰማቸው እንደሚችል ከነሱ ሌላ ማን ሊረዳው ይችላል? ግንባሾቹ የቤተሰብ አባላት የሚይዙትና የሚጨብጡትን በማጣት የያዙትን ምግብና ልብስ ጥፊታቸው ላገኙት እስረኛ ሰጥተው ያን ሰዎቻቸውን የዋጠ ግቢ በፍጥነት ለቀው ወጡ። አንዳንዶቹ ደግሞ ፍጹም ደንዝዘው ምንም መልስ ሳይሰጡ የያዙትን ይዘው እግራቸውን እየጎተቱ በዝግታ በመሄድ ካይን ተሰወሩ። አንድ ሁለቱ የሰሙትን ማመን ተስኗቸው እዛው የቆሙበት ለረጅም ጊዜ ቆመው ቀሩ። አንድ እናት ደግሞ የያዙትን ምግብና ፍራፍሬ እጃቸው እየተንጠባጠበ መሆኑን እንኳን ሳያውቁ በደመ ነፍስ በመራመድ ላንዲና ለመጨረሻ ጊዜ ከርቸልዴን ለቀው ወጡ። መስከረም 25 ቀን 1978 ዓ.ም ከአዲስ አበባ ወኔ ቤት ብቻ ተወስደው የተገደሉ የሃፓ ልጆች ጌታቸው ኩምሳ፣ ዮሐንስ ግርማቸው፣ ንጉሴ እውነቱ፣ ከበረ ኃይሌ፣ ማዲ ከማል፣ ጌታቸው አሰፋ፣ ሱሌማን መሐመድ፣ ሰለሞን ግርማ፣ ተሻለ ወንድሙ፣ ቴዎድሮስ አስፋው፣ ዘሪሁን በንቲ፣ አማሃ ጌታነህ፣ ተስፋዬ ገብረ ማርያም፣ አሰፋ ረጋሳ፣ ዓለም ኪዳኔና ዘውዱ ኃይለ ሚካኤል ነበሩ። የጆቫ አማኞች ደግሞ አቶ ወንድሙ ደበላ፣ አቶ ካባ አያና፣ አደራ ተሾመ፣ ገብረ ዮሐንስ አድሃኖም፣ እሸቱ ምንዳና፣ ካሳ ገብረ መድህን ነበሩ። በኋላ እንደተሰማው ከወህኒ ቤት ከተወሰዱት ሰዎች በተጨማሪ የኢዲዩ የወያኔና የሻቢያ አባላት ናቸው የተባሉትን ከተለያየ እስር ቤት በማምጣት ማዕከላዊ አንድ ቤት ውስጥ አስቀመጧቸው። በጠቅላላው ወደ 40 የሚሆኑትን እኛን የረጅም ጊዜ እስረኞች የስያን ሁለት በገመድ እያነቁ ገደሏቸው። ከብዙ ዓመት በኋላም ሞት ወሳኞቹና አስፈጻሚዎቹ የደርግ ሰዎች ተከሰው ለፍርድ በቀረቡበት ወቅት መስከረም 25 1978 ከእስር ቤት አውጥተው ስለገደሏቸው ሰዎች ሲጠየቁ አንዳቸውም አናውቅም አሉ። በወቅቱ የኢትዮጵያ ወህኒ ቤቶች አዛዥ የነበሩት አባራ አያና ነበሩ። ጀነራሉ ከርቸሌ የነበረውን መልክ እንዲቀይር፣ ግቢው መልክ እንዲሻሻል፣ የማምረቻ ተቋሞች እንዲስፋፉ ይፈልጉ ነበር ይባላል። እናም እኚሁ ጀነራል ኮሎኔል መንግስቱን በማሳመን ወህኒ ቤቱን እንዲጎበኙ ጠየቁ ተባለ። በዚህ መሰረት የኢትዮጵያ ሰራተኞች ፓርቲ ዋና ጸሐፊ፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ኮሎኔል መንግስቱ ወደ ወህኒ ቤት ለጉብኝት እንደሚመጣ ተወራ። ከጉብኝቱ ይልቅ ዝግጅቱ እስረኛውን ፍዳ አሳየው። ግቢውን ጥረጉ፣ አበባ ትከሉ፣ የእስር ቤት ክፍሎችን አጽዱ፣ መሬት ቆፍሩና ደልድሉ፣ ወጥ ቤቱን ቀለም ቀቡ፣ የወፍጮ ቤቱን አዋራ አራግፉ ሲባል ከረመ። መደበኛ የቀን ተቀን ስራዎች እስኪተጓጎሉ ድረስ እስረኛውን አመሱት። የሚገርም ትዕይንት ነበር። ሞገድ ሞራል ገንቢ ድርጅት የሚባሉት መልካም ዜናን የሚፈጥሩና የሚያነፈንፉ እስረኞች ደግሞ እንዲህ አይነት ድባብ ይመቻቸዋል። ኮሎኔሉ የፖለቲካ እስረኛ የሚባል እዚህ ግቢ እንዳላይ ብሏል እያሉ የእስረኛውን ሆድ በተስፋ ለመሙላት ሞከሩ። ሞገድ በዚህ ብቻ መች ይበቃዋል? ጓዱ እያንዳንዱን ቤት ስለሚጎበኙ ምግብ ሊቀየር ነው፣ አንሶላ ሊሰጥ ነው፣ አዲስ ልብስም ሊታደል ነው አሉ። ከግቢው ጽዳት ውጭ እስረኛውን የሚጠቅም አንድም ነገር ሳይደረግ መንግስቱ ኃይለ ማርያም ሻምበል ፍቅረ ስላሴንና ሌተና ኮሎኔል ፍሳን አስከትሎ መጣ። ወዲያው እስረኞች ከቤት ውጭ እንዳይንቀሳቀሱ ተደረገ። ግቢው የተወረረ ያህል ረጭ አለ። ከምግብ ቤትና የማምረቻ ሰራተኞች፣ የትምህርት ቤት ኃላፊዎችና ዋና ካቦዎች ብቻ በስራቸው ላይ ተገኙ። ወሳኝ የሆነ ስራ የሌላቸው የወህኒ ቤቱ ተቀጣሪዎች የስራ ገበታቸው ላይ እንዳይገኙ እረፍት ተሰጣቸው። ኮሎኔሎቹና ሻምበሉ የጎበኙት የእስር ቤቱን አስተዳደር፣ የማምረቻ ተቋማትንና የትምህርት ክፍሎችን ነበር። በጉብኝቱ ሰዓት ያገኟቸውን ጥቂት እስረኞችን ጥያቄ ጠይቀዋል። ምን አርገህ ነው የታሰርከው? ስንት ጊዜ ታሰርከ? አይነት ጥያቄ ነበር። በመጨረሻ እስረኞችን ወክሎ ንግግር ያደረገው ከደርግ አጋር ድርጅቶች አባላት አንዱ የነበረው የህግ ምሁር ነበር። ጓድ ሊቀመንበር፣ እኔ ከዚህ በፊት ከነዚህ የኢህአፓ አባላት ጋር ሳላውቃቸው ደም ተቃብቻለሁ። አሁን ግን አብሬያቸው በቆየሁበት ጊዜ ፍጹም ኢትዮጵያዊ ሆነው ነው ያገኘኋቸው። እርሶ ራስዎ እስር ቤቶች ትምህርት ቤት ይሆናሉ ያሉትን መመሪያ በተግባር የለወጡ እውነተኛ ኢትዮጵያውያን ናቸው። ለማመን ቢከብድም ተወካዩ ከላይ የተጠቀሰውን መናገሩ እውነት ነበር። ብዙዎች ስለ ኢህአፓ ልጆች የተሰማውን መናገሩና በኮሎኔሉ ፊት በድፍረት ኢህአፓን ማሞካሸቱ የሚገርም ብቻ ሳይሆን የሰውየውንም ጥሩ ሰብዕና ያሳያል ይላሉ። በጊዜ ለኩሉ እንዲል መጽሐፉ። መንግስቱ ኃይለ ማርያም ወህኒ ቤቱን ከጎበኘ በኋላ ሞገድ እንደገና ስራውን ጀመረ። የሁሉም የፖለቲካ እስረኛ ስም ይተላለፍ ተብሏል የሚል ወሬ ተሰራጨ። ከጥቂት ጊዜ በኋላ የፍቺ ወሬ ከእስር ቤት አልፎ አዲስ አበባ ከተማ ውስጥ እንደ ሰደድ እሳት ተሰራጨ። ጉዳዩ የሚመለከታቸው ቤተሰቦች ከታማኝ ምንጮች ወሬውን ሰማን ማለት ጀመሩ። በተለይ በእስር ላይ የነበሩ የከፍተኛ ባለስልጣናት ዘመዶች የፍቺው ነገር እውነት ነው አሉ። ዜናውን አስተማማኝ ያደረገው በእስር ላይ ካሉት ጥቂት የደርግ አጋር ድርጅት አባላት የተሰማው መረጃ ነበር። እንደነሱ አባባል ወሬውን የሰሙት ስልጣን ላይ ካሉ ጓደኞቻቸው ነው። ከለታት አንድ ቀን የተወሰኑ እስረኞች ተመርጠው የፖለቲካ እስረኞችን ስም ዝርዝር እንዲጽፉ ታዘዙ። ማዕከላዊ ምርመራ ድርጅት ያሰራቸውን ሰዎች አያውቅ ይሆን? ከልምድ እንደታየው የተገደሉ ልጆችን ለመፍታት ጥሪ ይደረጋል። የሞተንም እንደገና ለመግደል በየእስር ቤቱ ይፈለጋል። በዚህ ስሌት የማዕከላዊ ምርመራ ስማችሁን ጽፋችሁ ላኩልኝ ማለቱ አይገርምም። ለማንኛውም በትዕዛዙ መሰረት አንድም የፖለቲካ እስረኛ ሳይረሳ ስም ዝርዝር ተጽፎ ለወህኒ ቤቱ አስተዳዳሪዎች ተሰጠ። በታይፕ ተጽፎም ወደ ማዕከላዊ ተላለፈ። ለመዝጋቢ የኢህአፓ ልጆች ምስጋና ይግባቸውና በደረቅ ወንጀል የታሰሩ አንድ ሻለቃና አንድ ሻምበል ከኢህአፓ ልጆች ጋር ተቀላቅለው ተመዘገቡ። ግንቦት 23 ቀን 1978 ዓ.ም ከቀኑ 5 ሰዓት አካባቢ ከማዕከላዊ የተላኩ ሰዎች የተፈቺዎችን ስም ማስጠራት ጀመሩ። የሚገርመው የጥሪው ቅደም ተከተል ነበር። እስረኛው መዝግቦ በሰጣቸውና የወህኒ ቤቱ አስተዳደር ደግሞ በታይፕ ጽፎ ባስተላለፈው ቅደም ተከተል ነበር። ብዙዎች ገምተው የነበረው ስም ዝርዝሩን ወስደው ማዕከላዊ ካለው ስሞች ጋር ያመሳክሩታል ብለው ነበር። ግን እንደዚህ አልነበረም። እንዲፈቱ የተባለው እስረኛ ጽፎ የሰጣቸውን በሙሉ ነበር። ለዚህም ነበር ሁለት የደረቅ እስረኞች መቀላቀላቸውን ማዕከላዊ ያላወቀው። ለማንኛውም ጥሪው ቀጠለ፣ ግን በተከታታይ አልነበረም። የእስረኛውን ልብ ለማንጠልጠል ይመስላል። እስረኛው የተለመደ ተግባሩን ማከናወኑን ቀጥሏል። አንዳንዱ ድሪቶ ላይ ሆኖ ያነባል፣ ሌላው ያን ቆሻሻ ወጥ ያጥባል። አስተማሪዎች ያስተምራሉ፣ ተማሪዎችም ይማራሉ። መዝናናት የፈለገ ቼዝ፣ ዳማና ስክራብል ይጫወታል። ጥሪው እየተቋረጠም ቢሆን ቀጠለ። የተጠሩት ልጆች በመቶዎች መቆጠር ሲጀምር ሁሉም እስረኛ ካለበት እየወጣ የእስረኛ መጠየቂያ አጥር ላይ ተኮልኩሎ ቆመ። ጥሪው አልቆም አለ። ለማመን ቢያስቸግርም አንድም የኢህአፓ ልጅ ሳይቀር ሁሉም ተጠራ። ወደ ኳስ ሜዳም ነጎደ። ከቦታው በስተቀር ስሜቱ በባህር ዳርቻ የሚታይ ፈንጠዝያ አይነት ነበር። ወደ ማዕከላዊ የሚያጓጉዙት መኪናዎች ከመምጣታቸው በፊት እንደ መብረቅ አስደንጋጭ ነገር ተፈጠረ። ከእስረኛው መካከል ስድስት እስረኞች አትፈቱም ተባሉ። ከዚህ በላይ ልብ ሊሰብር የሚችል ነገር ምን ይኖራል? ወሬውን የሰሙ እስረኞች እንፈታለን ብለው ማመን አቆሙ። መኪናዎቹ ወህኒ ቤት ለመድረስ ትንሽ ሲቀራቸው አትፈቱም ከተባሉት ከስድስቱ መካከል ለሁለቱ የኢህአፓ ልጆች ወዳጅ ደረሰላቸው። አንዱ የአባቱ ጓደኛ ኮሎኔል ናቸው። እድሜ ይስጣቸውና ከተፈቺዎች ጋር እንዲቀላቀል አደረጉት። ለሁለተኛው ልጅ ደግሞ የእስር ቤቱ ፖሊስ ነበረች፣ ለእስረኛው ቤተሰቦች ጎረቤት የሆነች። ያ ሁሉ እስረኛ ሲፈታ ለልጁ እናት ምን ልላቸው ነው ብላ ነው አሉ። ላለቆቿ ነግራ ይሁን አይሁን አይታወቅም ከተፈቾች ጋር ቀላቀለችው። እስረኞች መኪናዎች ላይ መጫን ጀመሩ። ቀሪዎቹን አራት ልጆች የሚተደጋቸው ጠፋ። አራቱን ልጆች አስቀረው ማዕከላዊ ሳይሆን የወህኒ ቤቱ አስተዳደር ነበር። ምክንያታቸውም የተፈረደባችሁ ስለሆነ የእስር ጊዜያችሁን ጨርሱ የሚል ነበር። ይህን ግፍ አሳዛኝ የሚያደርገው በመፈታት ላይ ካሉት መካከል 10 እና 15 ዓመት የተፈረደባቸውና ጊዜያቸውንም ያልጨረሱ ነበሩበት። የዚያ ትርጉም አልባ ጭካኔ ተጎጂ የሆነው የቆዩት አይና ለማረጋ፣ ታደለች ኃይለ ሚካኤል፣ ኤርሚያስ፣ ኤልያስና ግርማ ወልደ ተንሳይ ነበሩ። ምን ተሰምቷቸው ይሆን? ቤተሰቦቻቸውስ ምን ብለው ይሆን? አልፍ የለም ሁሉም አለፈ። እጣ ፈንታቸው ሆኖ ከሌሎች ቢለዩም ቆይተው ተፈቱ። ጉዞ እንደተጀመረ ዘንቦ የማያውቅ ኃይለኛ የግንቦት ዝናብ እንደጉድ ወረደ። የተወሰነው እስረኛ በክፍት ፒካፕ መኪና ላይ ስለነበር በዝናብ ርሰውና በብርድ እየተንቀጠቀጡ ማዕከላዊ ደረሱ። በማዕከላዊ አዛዥ ኮሎኔል ደገሰ አማካይነት ደርግ መሃሪ መሆኑንና የበደሉትን አብዮት እንዲክሱ አሳሰቧቸው። የሚሰማ እስረኛ ግን አልነበረም። ምናልባት አብዮቱን በጓደኞቻችን ደምና ባሰቃቂው የእስር ዘመናችን ክሰነዋል ብለው ሳያስቡ አይቀሩም። ድፍረት ይሁን ትዕግስት ማጣት አይታወቅም እንጂ ልጆቹ ቀስቀሳው በቃን እንሂድበት ሲሉ ተሰምተዋል። በመጨረሻ የቀድሞው እስረኞች ተወካይ በእስረኛው ስም ምስጋና አቀረበ። ለማሳረጊያም ኮሎኔል ለገሰ በሉ ወደየቤታችሁ አሉ። እኛ ልጆች እየተተለተሉ በደቂቃ ውስጥ መጀመሪያ የተሰበሰቡበትን አዳራሽ ከዚያም ግቢውን ለቀው ወጡ። ጎዳናው እንደ ጥምቀተ ባህር በከስታ የወጣቶች ወጀብ ተጥለቀለቀ። እግረኞችና ባለመኪናዎች ጥግጥግ ይዘው ትዕይንቱን በዝምታ ይመለከታሉ። ከላይ ከሰሜን አቅጣጫ የጉሙ ባዘቶ ጠቁሯል። በፍጹም ያልተጠበቀው የግንቦት ዝናብ እንደገና መጣው መጣው አለ። ከሰማይ የተጠመለመለ የመብረቅ ጅራት ቁልቁል ተምዘግዝጎ ብልጭ ሲልና የነጎድጓድ ድምፅ ሲያሰማ ልጆቹ ልብ ቢሉም ከጉዳይም አልጻፉት። እኒያ የመጨረሻዎቹ የጓደኞቻቸው ደም የፈሰሰበትን የደቡብ የሰሜን የምዕራብና የምስራቅ አቅጣጫ ተከትለው በጸጥታ ነጎዱ። በወጣት ወጀብ ተጨናንቆ የነበረው የማዕከላዊ ጎዳናም ረጭ አለ። በቃ ተፈጸመ። ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.